Ciao, ragazzi.
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ረቡዕ ጥር 28 2011 ዓ.ም ምሽት ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። የህወሓት ከፍተኛ አመራርና የቀድሞ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ የነበሩት አቶ ዛዲግ አብርሃ በገዛ ፈቃዳቸው ድርጅታቸውን መልቀቃቸውን ጠቅሰው ለህወሓት ደብዳቤ አስገቡ።
በተለይ የመጣሁበት ማህበረሰብ የማንነት ጥያቄ አንስቶ ከፍተኛ ትግል እያደረገ ያለው ይሄ ህዝብ ጥያቄ ሲያቀርብ ምላሹ እንግልት፣ እስርና ግድያ ሆኗል። ይሄ ችግር ይቀረፋል ብዬ በትዕግስት እስካሁን ቆይቻለሁ። የተለያየ ጥረት ማድረግ ያለው ግን እስካሁን ያደረጉት ጥረት እርባና ቢስ ስለሆነ ለውጥን እንደማይመጣ ውጪ ህሊናሳፈት ለመልቀቅ ወሰኛሉ።
የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ ስለ ጉዳዩ ተጠይቀዋል።
እነዚህ ጥያቄዎች አላነሳቸውም። የሚያነሳቸው ቢሆን ኑሮ ያኔ ነበር ማንሳት የነበረበት። ማዕከላዊ ኮሚቴ ሲጠቆም እኔ የራያ ህዝብ ችግር አለበት፣ ህዝቡ እየተጎዳ ባለበት፣ ልማትም ችግር ባለበት፣ ህወሓትም ለውጥ ባልተቀበለበት አልመረጥም ብሎ መከራከር ይችል ነበር። ያኔ ግን እንዲመረጥ ነበር የመጣው። አልተመረጠም። ህዝቡ እዛ የነበረው አባል አልፈለገውም። ወደቀ። ከወደቀ በኋላ በውስጡ ቅሬታ ፈጥሮ ቆይቶ አሁን እንደዚህ ማለቱ ትክክል አይደለም።
ሁለቱንም በዝርዝር ዘገባ ይዘናቸው እንመለሳለን። ለምሽቱ ያዘጋጀናቸው ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። ከስድስት ዓመታት በፊት ካሜሮናዊው ጋዜጠኛ ከጂም ፎሌ ጋር በጽንፈኛው እስላማዊ ቡድን የታገተው እንግሊዛዊ ፎቶግራፈር እና ፎቶ አንሺ ጆን ካንተል በህይወት መኖሩ ይታመናል ሲሉ የብሪታንያ የደህንነት ሚኒስቴር ቤን ዋሌስ አስታወቁ። ጆን ካንተል ሰሜን ሶሪያ ውስጥ ከተያዘ በኋላ በርካታ የሽብር ቡድኑን ፕሮፓጋንዳዎች በቪዲዮ አማካኝነት ሲያስተላልፍ ቢቆይም ከአውሮፓውያኑ ዓመት 2016 ወዲህ ግን በህይወት አልታየም። ከሶሪያው ግጭት መቀስቀስ ቀደም ሲል ካንተል ጋር ሊቢያ ውስጥ አብሮ የሰራው ጋዜጠኛ ጂም ፎሌ በጽንፈኛው እስላማዊ ቡድን አንገቱን ተቀልቶ የተገደለ የመጀመሪያዊው ምዕራባዊ ጋዜጠኛ ነው። የኢትዮጵያ ህዝብ አርበኞች ግንባር መስራች ኮሎኔል ታደሰ ሙሉነህ የቀብር ስነ ስርዓት ዛሬ በትውልድ ቦታቸው መርሃዊ ከተማ በርካታ አድናቂዎቻቸውና ቤተሰቦቻቸው በተገኙበት በማህደረ ስብከት ስብሐት ቅድስተ ማርያም ቤተ ክርስቲያን የአቀባበር ስነ ስርዓታቸው ተፈጽሟል። ኮሎኔል ታደሰ ሙሉነህ የሶማሊያ ኢትዮጵያን በወረረችበት ጊዜ የሚጠበቅባቸውን ወታደራዊ ግዳጅ በብቃት በመወጣት ሀገርን ከወራሪ ኃይል የታደጉ እንደሆኑ በህይወት ታሪካቸው ላይ ተገልጿል። በዚህም ከፍተኛ ወታደራዊ ኒሻን የተሸለሙ ናቸው ተብሏል። ኮሎኔል ታደሰ በኢትዮጵያ አየር ኃይል በነበራቸው ቆይታ በርካታ የበረራ ባለሙያዎችን ያፈሩ የሀገር ባለውለታም ነበሩ ተብሏል። ወደ በኋላ ላይ ዝርዝር ዘገባውን ይዘን እንመለሳለን። በድሬዳዋ ከሳምንታት በፊት ተቀስቅሶ የነበረው ተቃውሞና ሁከት ረብሻ አስነስተዋል፣ ንብረት አጥፍተዋል ብሎ ፖሊስ በቁጥጥር ስር ከዋላቸው ተጠርጣሪዎች መካከል 155ቱ ዛሬ ፍርድ ቤት ቀርበዋል። ተጠርጣሪዎቹ በማቆያ ፖሊስ ጣቢያነትም ሆነ በማረሚያ ቤትነት በማይታወቅ ካምፕ መታሰራቸው ተቃውሞ አስነስቷል። የድሬዳዋ አስተዳደር መጀመሪያ ደረጃ ፍርድ ቤትም እድሜያቸው 13ና 14 የሆኑ ሶስት ታዳጊዎች እንዲሁም አንድ በጽኑ ህመም ላይ የሚገኝ ተጠርጣሪ በዋስ እንዲለቀቁ የወሰነ ሲሆን ቀሪዎቹ ለየካቲት 4ና 5 እንዲቀርቡ ቀጠሮ ተሰጥቷል። በከተማዋ የሚገኙ 12 አድባራት ሰበካ ጉባኤዎችን በቁጥጥር ስር ያሉ ተጠርጣሪዎች ጉዳይ በይቅርታ እንዲዘጋ መጠየቅ ጀምረዋል። የዚህንም ዝርዝር ወደ በኋላ ላይ እንመለስበታለን። በተባበሩት መንግስታት ድርጅት የወጣና ዛሬ ለጸጥታ ምክር ቤቱ የቀረበ አዲስ ሪፖርት ሰሜን ኮሪያ የጦር መሳሪያዎቿ በወታደራዊ ጥቃት የማይወድሙ መሆናቸውን ለማረጋገጥ እየሰራች ነው ይላል። ይህ ይፋ የሆነው ሪፖርት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያ ጋር በተያያዘ የጦር መሳሪያ ቅነሳ ውይይት ከፍተኛ እድገት ታይቷል ሲሉ ባለፈው ሳምንት ከተናገሩና በትላንቱ የምክር ቤት ንግግራቸው ላይ ከሰሜን ኮሪያው ፕሬዚዳንት ጋር ሁለተኛ የመሪዎች ጉባኤ ለማድረግ ቀኑን ከወሰኑ በኋላ ነው። ጉባኤው አዲስና ደፋር ሲሉ የጠሩት የዲፕሎማሲ አካል በመሆኑ በኮሪያው ባህረ ገብ አካባቢ የጀመርነውን ታሪካዊ የሰላም ጥረት እንገፋበታለን ብለዋል ፕሬዚዳንት ዶናልድ ትራምፕ። በመጨረሻም መቄዶንያ ኔቶን ለመቀላቀል የሚያስችላትን ቁልፍ የስምምነት ሰነድ ዛሬ ፈርማለች። ሂደቱ በመጪው የአውሮፓውያኑ ዓመት 2020 ይጠናቀቃል ተብሎም ይጠበቃል። ዛሬ በብራስልስ ፊርማውን በማኖሩ ስነ ስርዓት ላይ ከተገኙት ከፍተኛ ባለስልጣናት መካከል የኔቶ ማለትም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊ እና የመቄዶንያው የውጭ ጉዳይ ሚኒስትር ይገኙበታል። አድማጮች፣ ለሰዓቱ ያዝናቸው የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። የህወሓት ከፍተኛ አመራር የነበሩት የቀድሞ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ዛዲግ አብርሃ በገዛ ፈቃዳቸው ድርጅታቸውን መልቀቃቸውን ጠቅሰው ለህወሓት ደብዳቤ አስገብተዋል። በኢትዮጵያ እየታየ ላለው ለውጥ ፓርቲያቸው ዝግጁ አለመሆኑንና እርሳቸው በመጡበት የራያ ህዝብ ላይ የደረሰ ነው ያሉት በደል ለዚህ ውሳኔ እንዳበቃቸው ለአሜሪካ ድምጽ ተናግረዋል። የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ ስለ ጉዳዩ ተጠይቀው በድርጅቱ ህገ ደንብ መሰረት አንድ አባል መቀጠል እንደማይፈልግ ከገለጸ ጥያቄው በሚገባ ተቀባይነት እንደሚያገኝ በመግለጽ ምላሽ ሰጥተዋል። በምክንያትነት የተጠቀሱት ጉዳዮች ግን ከእውነት የራቁ ናቸው ብለዋል። እስከ ቅርብ ጊዜ ድረስ በፓርቲ ውስጥ አንስተዋቸው የማያውቋቸው ጉዳዮች ናቸውም ብለዋል። ማንም ድርጅት ወደ ግምገማ ሳይገባ ቀድሞ ለውጡን የጀመረው ህወሓት በመሆኑ ይህን በተመለከተ የተነሳው ጥያቄም ተገቢነት የለውም ያሉት አቶ ነጋ የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄም የለውም ብለዋል። አቶ ዛዲግ አብርሃ የህዝባዊ ወያኔ አርነት ትግራይ ህወሓት ከፍተኛ አመራር ናቸው። ቀደም ሲል የህዳሴ ግድብ ማስተባበሪያ ጽህፈት ቤትና የፍትህና የህግ ስርዓት ምርምር ኢንስቲትዩት ዋና ዳይሬክተር ነበሩ። በሲቪል ሰርቪስ ሚኒስቴርም በአማካሪነት ሰርተዋል። በኢፌድሪ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስተር ዴታ ሆነውም አገልግለዋል። በጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን ዘመን የሚኒስትሩ ሚዲያና ህዝብ ግንኙነት ሚኒስትር ሆነው ሰርተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡም በሚኒስትር ዴታ ማዕረግ የዴሞክራሲ ስርዓት ግንባታ ማዕከል በሚል ስያሜ ተሾመው ነበር። አቶ ዛዲግ አብርሃ ከነዚህ ሹመቶቻቸውና ስልጣናቸው በላይ በስፋት የሚታወቁት ገዢው ፓርቲ ኢህአዴግን በመወከል በተለያዩ የውይይት መድረኮች ላይ ሲሳተፉ፣ በመገናኛ ብዙሃንም ቃለ ምልልስ ሲሰጡ ነው። በትላንትናው ዕለት ለፓርቲያቸው ህወሓት የመልቀቂያ ደብዳቤ ማስገባታቸውን ለዝግጅት ክፍላችን አረጋግጠዋል። የመልቀቂያ ደብዳቤያቸው ላይ በህወሓት ውስጥ በነበራቸው ተሳትፎ በር የመዝጋት የመጠራጠርና እንደ ባዳ የመታየት ስሜት ያጋጥማቸው እንደነበረ በስፋት አስፍረዋል። ከማለዳው ጀምሮ በህወሓት ውስጥ የነበረኝ የፖለቲካ ተሳትፎ አልጋ ባልጋ አልነበረም፣ በአጭሩ በሴራና በአሜኬላ የተሞላ ነበር ብሎ መናገር ማጋነን አይሆንም ያሉት አቶ ዛዲግ አሁን እዚህ ውሳኔ ላይ ያደረሳቸው መጣሁበት ባሉት ማህበረሰብ ላይ እየደረሰ ነው ያሉት በደል እንደሆነ ለዝግጅት ክፍላችን ምክንያታቸውን ሲያስረዱ ይናገራሉ።
በግል የመጣ ነገር እንዳመጣጡ መመከት ይቻላል የሚል መርህ እንደመከተል እስካሁን ችግሮች እየተጋፈጥኩ ቆይቻለሁ። አሁን ግን ጥቃቱ በግል የሚደረግ ሳይሆን በተለይ የመጣሁበት ማህበረሰብ የማንነት ጥያቄ አንስቶ ከፍተኛ ትግል እያደረገ ነው ያለው። ይሄ ህዝብ ጥያቄ ሲያቀርብ ምላሹ እንግልት፣ እስርና ግድያ ሆኗል። ይሄ ችግር ይቀረፋል ብዬ በትዕግስት እስካሁን ድረስ ቆይቻለሁ። የተለያየ ጥረት ማድረግ ያለው ግን እስካሁን ያደረጉት ጥረት እርባና ቢስ ስለሆነ ለውጥን እንደማይመጣ አውቄ ህሊና ያሳፈተ ለመልቀቅ ወሰኛሉ።
እንዲህ ያለው ተቃውሞ ቀደም ሲል እንደነበር አሁን ደግሞ አፈናው በጣም ስለበዛ ወደ ማንነት ጥያቄ መሸጋገሩን ይናገራሉ።
የራያ ህዝብ ይህን ውሳኔ የተቃወመው ገና በተለይ በቀድሞ ጊዜ የወሎ አካል የነበሩት ክፍሎች ወደ ትግራይ ሲካለሉ ጀምሮ ያኔ 1985 ጀምሮ ነው ተቃውሞ የነበረው። ትምህርት ቤትም ሆነ በተለያየ መንገድ ይሳተፍንበት የመጣ ስለዚህ በውስጥም ሆነን የሚጨቃጨቅበት የነበረ ጉዳይ ነው። ተስፋ ስንቆርጥም በተለያየ መንገድ ትግል እያደረግንበት የመጣ ጉዳይ ነው እና ግን ትግሉም እንደዚህ እንደዚህ አልበረታም። እነሱም የወስዱትም እጃ እንዳሁኑ አልከፋም ነበር። አሁን ግን ትልቅ እስር ቤት እየሆነ ነው። የአካባቢ ጦርነት ቀጠና እየመሰለ ነው። ይህ ደግሞ ህዝብ ያስፈቅደው።
አቶ ዛዲግ ፓርቲያቸውን ለመልቀቅ ያበቃቸው ሁለተኛው ምክንያት በሀገሪቱ ለተጀመረው የዴሞክራሲ ግንባታ ለውጥ ተባባሪ ባለመሆኑና ለውጡን ሊቀበል ባለመቻሉ ነው ይላሉ።
ሳተፍበት የነበረው ድርጅት ይህን ነገር ከመደገፍ ይልቅ የመቃወም አዝማሚያ በተለያየ መንገድ አሳይቷል። መቃወም አዝማሚያ እየተጠናከረ መጥቷል። እኔም ከዚህ ሁኔታ ጋር አብሮ መቀጠል እንዲህ አልፈቀደም። እስካሁን የቆየሁት በሁለቱም መስክ ለውጥ ይመጣል አጉል የዚች እኩል ቀንድ የመክሳል እንዳይሆን መውጣት ካለብኝ የምር ተስፋ ቁልጭ መሆን አለበት። ከዛ ለውጥ ይመጣ ዘንድ አቅም የፈቀደውን ማዘጊያ ያሻል በሚል እምነት እስካሁን ቆይቻለሁ። በእኔ እምነት ከዚህ በኋላ ዋጋ የለውም፣ ለውጥም ሊመጣ አይችልም። ስለዚህ ጊዜንም ጉልበትንም አባከን ነው በሚል እምነት የተነሳ ነው እንደዚህ አይነት እርምጃ ለመውሰድ።
ለዚህ የአቶ ዛዲግ የመልቀቂያ ደብዳቤና የቅሬታ ምክንያት ምላሽ ለማግኘት የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አስፋው ጋር ደውለን ነበር።
ደብዳቤው እኛ ጋር ደረሰን። ምናልባት ግን ዞን ደርሶ ሊሆን ይችላል። የሚመለከተውም ዞን ስለሆነ የአዲስ አበባ ያለው ልዩ ዞን እዛ ደርሶ ሊሆን ይችላል። እንደ ማንኛውም ዜጋ ግን በኢትዮጵያ ቴሌቪዥን ሲተላለፍ ሰምቼዋለሁ። በተለያዩ ሚዲያዎችም ያቀረበው ጥያቄ የሚል ሰምቻለሁ።
እንደ ድርጅት ላቀረቡት ጥያቄ ምላሽ የእናንተ
ምላሽ የሚሆነው ቀላል ነው። አንድ አባል በድርጅታችን አሰራር ህገ ደንባችን መሰረት በድርጅቱ ውስጥ አባል ሁኜ መቀጠል አልፈልግም ብሎ ከጠየቀ መብቱ ስለሆነ በህገ ደንቡም የተቀመጠ ስለሆነ በቃ መቀበል ነው። ምንም ሌላ የሚከብድ ምላሽም ምናምንም የለውም።
እንግዲህ አቶ ዛዲግ አብርሃ ከፍተኛ የመንግስት ባለስልጣን ነበሩ። በፌዴራል ደረጃ ፓርቲ ውስጥ ደግሞ ከፍተኛ አመራር ላይ የነበሩ ናቸው። ሁለት ምክንያቶችን አስቀምጠዋል። አንደኛው ለሪፎርሙ ዝግጁ አይደለም ፓርቲው ብለዋል። ሁለተኛው ደግሞ የራያ ህዝብ በደል እየደረሰበት ነው ብለዋል። እነዚህ የጠቀሷቸው ምክንያቶች እንደ ጉዳዩን አክብዳችሁ እንድታዩት አያደርጋችሁም?
እሱ ግለሰብ በድርጅቱ ስራ አባል ነው የነበረ። በቅርብ ጊዜ ነው ወደ ከፍተኛ አመራርነትም የተመለመለ። ወደ ከፍተኛ አመራርነት የገባ ደግሞ በርካታ አባልልን እንደሚታወቀው አንድ አይደለም። በከፍተኛ አመራር ደረጃ የሚፈረጅ ስራ አስፈጻሚም ቢሆን ማዕከላዊ ኮሚቴ አባልም ቢሆን በፈለገው ታይም በፈለገው ጊዜ በአባልነት መቀጠል አልፈልግም ይህን ችግር አጋጥሞኛል ካለ ፐርሰናል ነው የሚታየው። ፐርሰናሊ አልፈለግኩም ብለዋል። ያው ካለ ደግሞ ተቀብለን ነው የምንሄደው።
ድርጅታቸው ህወሓት ለዲሞክራሲና ለለውጥ ዝግጁ እንዳልሆነ በአቶ ዛዲግ የተነሳውን ሀሳብ አቶ ነጋ አስተባብለውታል።
ህዝባችን የበደልንበት ሁኔታ አለ። የተለያዩ ችግሮች አሉ። መፈጸም ሲገባን ያልፈጸምናቸው በርካታ የመልካም አስተዳደር ችግሮች አሉ። ማምጣት የሚገባን ያለ ልማት አለ። ስለዚህ ህዝቡ በሚገባ እየጠቀምን ስላልሆነ ውስጣችን በሚገባ መፈተሽ አለብን፣ ለውጥ መምጣት አለበት ብሎ ድርጅቱ ትልቅ ሰነድ አዘጋጅቶ ገምግሞ 35 ቀን ሙሉ ተቀምጦ ለውጥ የጀመረ ድርጅት አለ። ሊቀመንበሩ ከማንሳት ነው የጀመረ። ብዙ አመራርም አሸጋሽበዋል በጊዜው ማለት ነው። ስለዚህ የለውጡ ዋና ተዋናይና የለውጡ ባለቤት እንጂ ህወሓት ለውጥ አልተቀበለም የሚባል ጭራሽ የሚገባን አይደለም። ዛዲግም በዚህ የተረዳው ይመስለኛል። እስከ ቅርብ ጊዜ ድረስም ጉባኤ መጥቶ ነበር። በጉባኤም ህወሓት ለውጡ እያስካሄደ እንዳለ ለራሱም ሲመሰክር እንደነበረ ነው የማውቀው። በሁለት ሶስት ወራት ውስጥ በውስጡ ምን እንደተፈጠረበት አላውቅም።
አቶ ነጋ የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም፣ አቶ ዛዲግ ከዚህ ቀደም ይህንን አንስተው አያውቁም ሲሉ ሁለተኛ ምክንያታቸውንም ያስተባብላሉ።
ህዝቡ ተበድለዋል የሚል ትክክለኛ ጥያቄም አይደለም። ለራሱ ግን በቃ አልፈለገም፣ አባል መሆን አልፈለገም። ያልፈለገበት ምክንያት ደግሞ የሚፈልጋቸው ነገሮች ነበሩ። በነገራችን ላይ በባለፈው እኮ ማዕከላዊ ኮሚቴ ተጠቁሞ ነበር። ማዕከላዊ ኮሚቴ ሲጠቆም የራያ ህዝብ እየተበደለ ስለሆነ ወይም ህወሓት ለውጡ ስላልተቀበለ እኔ ማዕከላዊ ኮሚቴ መሆን አልፈልግም አይደለም ያለው። ማዕከላዊ ኮሚቴ ሲጠቆም አይ አንተ አትበቃም፣ ለስልጣን ያለህ አተያይ በጣም የተዛባ ነው፣ ስልጣን ትፈልጋለህ ተብሎ ግምገማዎች ተነሱበት። በሚነሱበት እኔ ስልጣን ፈላጊ አይደለሁም፣ መመረጥ እችላለሁ፣ ብቃት አለኝ ብሎ ኢቨን ለዛ ጥያቄ ላነሱለት ሰዎችም ስድብም ሌላ ነገሮችም ነው ሲያነሳ የነበረ እንጂ
እነዚህ ጥያቄዎች አላነሳቸውም። የሚያነሳቸው ቢሆን ኑሮ ያኔ ነበር ማንሳት የነበረበት። ማዕከላዊ ኮሚቴ ሲጠቆም እኔ የራየ ህዝብ ችግር አለበት፣ ህዝቡ እየተጎዳ ባለበት፣ ልማትም ችግር ባለበት፣ ህወሀትም ለውጥ ባልተቀበለበት አልመረጥም ብሎ መከራከር ይችል ነበር። ያኔ ግን እንዲመረጥ ነበር የመጣው። አልተመረጠም። ህዝቡ እዛ የነበረው አባል አልፈለገውም። ወደቀ። ከወደቀ በኋላ በውስጡ ቅሬታ ፈጥሮ ቆይቶ አሁን እንደዚህ ማለቱ ትክክል አይደለም።
አቶ ዛዲግ አብርሃ በደብዳቤያቸው ላይ ዘርዘር አድርገው አብራርተዋል። በርካታ ችግሮች ነበሩብኝም ብለዋል። አድማጮች፣ የዚህን ዜና ሙሉ ዝግጅት ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ። በድሬዳዋ ከሳምንት በፊት ተቀስቅሶ በነበረው ተቃውሞ ሁከትና ረብሻ አስነስተዋል፣ ንብረት አጥፍተዋል ብሎ ፖሊስ በቁጥጥር ስር ከዋላቸው ተጠርጣሪዎች መካከል 155ቱ ዛሬ ፍርድ ቤት ቀርበዋል። ተጠርጣሪዎቹ በማቆያ ፖሊስ ጣቢያነትም ሆነ በማረሚያ ቤትነት በማይታወቅ ካምፕ መታሰራቸው ለተቃውሞ አስነስቷል። የድሬዳዋ አስተዳደር መጀመሪያ ደረጃ ፍርድ ቤትም እድሜያቸው 13ና 14 የሆኑ 3 ታዳጊዎች እንዲሁም በአንድ በጽኑ ሕመም ላይ የሚገኝ ተጠርጣሪ በዋስ እንዲለቀቁ የወሰነ ሲሆን ቀሪዎቹ ለየካቲት 4ና 5 እንዲቀርቡ ቀጠሮ ሰጥቷል። በከተማዋ የሚገኙ 12 አድባራት ሰበካ ጉባኤዎችም በቁጥጥር ስር ያሉ ተጠርጣሪዎች ጉዳይ በይቅርታ እንዲዘጋ መጠየቅ ጀምረዋል። አዲስ ቸኮል ተጨማሪ ሪፖርት ከድሬዳዋ አድርሶናል።
በትላንትናው ዕለት ሊቀርቡ የነበሩና ቀጠሯቸው ወደ ዛሬ ተዘዋወረባቸው ተጠርጣሪዎች እንዲሁም አስቀድሞ ለዛሬ የተቀጠሩ 155 ተጠርጣሪዎች ዛሬ ችሎት አዳራሹ ሞልተው ትውለዋል። በአምስት መዝገብ ተከፋፍለው የቀረቡት ተጠርጣሪዎች ፍርድ ቤት ከሄዱበት ፍሬ ነገር በበለጠ ከጥር 13 በኋላ ባሉት ቀናት በቁጥጥር ስር ውለው እስከ ዛሬ የሚኖሩበት ኢንዱስትሪ መንደር የሚገኝበት ካምፕ ሁኔታ ዋነኛ የችሎቱ መነጋገሪያ ሆኖ ውሏል። ለሁለት ሳምንት ገደማ ተጠርጣሪዎቹ ተይዘው የቆዩበት ካምፕ ውሃ፣ መጸዳጃ ቤትና ፍራሽ የሌለው፣ የሕክምና አገልግሎት የማይገኝበት እንዲሁም በቀን 3 ዳቦ ብቻ የሚቀርብበት ነው ተብሏል። ዳኛው አስቀድመው ይህን በቦታው ተገኝተው እንዳረጋገጡና እንዲሻሻል ትዕዛዝ የሰጡ መሆናቸውን አስታውሰው አሁን የተጠርጣሪዎቹ አያያዝ በምን ሁኔታ ላይ ይገኛል ሲሉ ፖሊስን ጠይቀዋል። ፖሊስ በበኩሉ የተጠቀሱት ክፍተቶች መኖራቸውን አምኖ ሆኖም ባለፉት ቀናት በርካታ መሻሻሎች መኖራቸውን ተናግሯል። የጤና ችግር ያለባቸው ተጠርጣሪዎች ከዛሬ ጀምሮ ነጻ የሕክምና አገልግሎት በድል ጮራ ሆስፒታልና ነምበር 1 ጤና ጣቢያ ማግኘት እንዲችሉ መመቻቸቱን፣ የመኝታ ፍራሽ ችግሩም ለመቅረፍ ከድሬዳዋ ዩኒቨርሲቲ ተጠይቆ ዛሬ ሊሰጧቸው መስማማታቸውን፣ ጣሪያ የሌለው ቢሆንም መጸዳጃ ቤት መቆፈሩንና አገልግሎት እየሰጠ መሆኑን፣ የመጠጥ ውሃ አቅርቦት ችግርን ለመቅረፍ ደግሞ የውሃ ማጠራቀሚያ ቢርካ ወይም ታንከር መዘጋጀቱን ተናግረዋል። የተጠርጣሪዎቹ ጠበቆች በማቆያ ፖሊስ ጣቢያነትም ሆነ በማረሚያ ቤትነት በማይታወቅ ካምፕ መታሰራቸውን የተቃወሙ ሲሆን የተጠርጣሪዎቹ መሰረታዊ ፍላጎቶች ባልተሟሉበት ሁኔታ ለተላላፊ በሽታ ተጋልጠው መገኘታቸውን የመኖር መብታቸውን የሚጥስ ነው ብለዋል። ተጠርጣሪዎቹ የሚገኙበትን ሰብአዊ አያያዝ በተመለከተ የሰብአዊ መብቶች ጉባኤ ድሬዳዋ ቅርንጫፍ ባለሙያ አቶ ታሪኩ ተክሉ ሪፖርት ሊያቀርቡ የነበረ ቢሆንም ጉድለቶችን ፖሊስ ያመነ በመሆኑ ሪፖርቱ እንዲቀር ተደርጓል። ፖሊስ ተጠርጣሪዎችን በዚያ ካምፕ ሊያቆያቸው የተገደደው የተጠቀሱትን ተጠርጣሪዎች መያዝ የሚችል ፖሊስ ጣቢያ ስለሌለ ነው ብሏል። በአምስት ፋይሎች ተከፋፍለው 155 ተጠርጣሪዎች በቀረቡበት ችሎት የተጠርጣሪዎቹ የዋስትና መብት ሌላው መነጋገሪያ ሀሳብ ነበር። 13ቱ የተጠርጣሪዎቹ ጠበቆች የተያዙበት ወንጀል ዋስትና የሚያስከለክል ስላልሆነ ዋስትና ተፈቅዶላቸው በውጭ እንዲከላከሉ ጠይቀዋል። ፖሊስ ተጨማሪ የምርመራ ጊዜ እንዲፈቀድለት ተጠርጣሪዎቹን ለመለየትና ፎቶ ለማንሳት የዋስትና ጥያቄው እንዳይፈቀድ ጠይቋል። ዳኞችም የተጠርጣሪዎቹ ሰብአዊ አያያዝ በተሟላ ሁኔታ ባልተጠበቀበት ሁኔታ የፖሊስ ተጠርጣሪዎችን የመለየትና ምርመራ ስራ ዘግይቷል ብሏል። ለመጪው የካቲት 4ና 5 ቢያንስ የመለየት ስራው ተጠናቆ እንዲቀርቡ ሲል ውሳኔ አስተላልፏል። ታቦት ሲገባ ድንጋይ መወርወሩን በመቃወም የተጀመረውና ኋላ ላይ መልኩን የቀየረው የተቃውሞ እንቅስቃሴ ላይ ተይዘው የታሰሩ ተጠርጣሪዎች በተለያዩ የሀገሪቱ ክፍሎች እንደሚደረገው ጉዳዩ በሀገር ሽማግሌዎችና በሃይማኖት አባቶች ታይቶ እንዲለቀቁ በድሬዳዋ የሚገኙ 12ቱ አብያተ ክርስቲያን ሰበካ ጉባኤዎች መጠየቃቸውን ሊቀ ትጉሃን ማቲያስ በቀለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የድሬዳዋ ሀገረ ስብከት ስራ አስኪያጅ በተለይ ለቪኦኤ አስታውቀዋል። በድሬዳዋ ጥር 13 ቀን እግዚአብሔር አብ ቤተክርስቲያን ታቦት ገብቶ ሲመለስ ረገላው ላይ ድንጋይ በመወርወሩ የተቀሰቀሰው ረብሻ ቆይቶ መልኩን በመቀየር የኢኮኖሚና ፖለቲካ ጥያቄዎች ወደሚነሳበት ተቃውሞ ተሸጋግሮ ነበር። ለአምስት ቀናት የከተማዋን እንቅስቃሴ በገደበው በዚህ ተቃውሞ ፖሊስ 3 ሰዎች ከመቁሰላቸው በስተቀር ሞትና የአካል ጉዳት ያልተመዘገበበት ሆኖም ጥቂቶች አጋጣሚ ተጠቅመው ለዘራፊያ የተንቀሳቀሱበት ነበር ሲል መግለጫ ሰጥቶ ነበር። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የንጉስነት አክሊል ሳይደፉ ኢትዮጵያን ለሶስት ዓመታት የመሩ የ20ኛው መቶ ክፍለ ዘመን መባቻ ሰው አቤት ቶያሱ ጥር 27 1888 ዓመተ ምህረት ይችን ዓለም ተቀላቅለዋል። በ113ኛው የልደት በዓላቸውን ወሎ ዩኒቨርሲቲ በስማቸው በሚጠራ የልጅ ኢያሱ የሰላም የዴሞክራሲና የልማት ምርምር ኢንስቲትዩት አስተባባሪነት በስማቸው በተሰየመ አዳራሽ አስቦት ውሏል። መስፍን አራጌ ከስፍራው ተከታዩን ሪፖርት ልኮልናል።
የአጼ ምኒልክ የልጅ ልጅ የወሎ ንጉስ ሚካኤል የአብራ ክፋይ ብላቴናው አቤት ቶያሱ ተራማጅ የፖለቲካ አስተሳሰብ በማራመድ የኢትዮጵያ አንድነት እውን እንዲሆን የተጉ ናቸው ይላሉ ምሁራን። ከዘመናቸው የቀደመ አስተሳሰባቸው ግን በብዙሃኑ ሳይደገፍ ፍጻሜያቸውም አሳዛኝ ሆኗል። ብዙዎች የስልጣን መተካካትን በተግባር ያስተማሩ፣ ለአዲሱ ትውልድ አዲስ የእይታ መንገድ የዘረጉ፣ ሩቅ አስበው ቅርብ ያደሩ መሆናቸውንም ዋቢ ያጣቅሳሉ። በወሎ ዩኒቨርሲቲ የገቨርናንስ ትምህርት ቤት ዲን ሽመልስ አይለው
አርቆ ሀሳቢ ናቸው የሚያስብለው ፖለቲካ ዳይናሚክስን በደንብ የተረዱ ናቸው። ይሄ ማለት ምንድን ነው? ፖለቲካ ከጊዜ ጋር የሚለዋወጥ አዲስ ሀሳብ አዲስ ትውልድ የሚፈልግ ነው። ያንን መሰረት አድርጎ እሱም ወደ ስልጣን እንደመጣ አዲስ ሀሳብና አዲስ አስተሳሰብ የያዙ ከጊዜ ጋር የሚሄዱ ወጣቶች ወደ ስልጣን ማምጣት እንዳለባቸው አምኖ የነበሩትን ትላልቆቹን በአዳዲስ ወጣቶች መተካት ነው ሞክሮ። ይሄንንም ለምንድን ነው ሲባል እናንተ በጊዜያችሁ ከጊዜው ጋር በሚሄድ መንገድ አገርን አቅንታችሁ አገርን ገንብታችኋል። አሁን ያለ ወጣት ከጊዜው ጋር አስተሳሰቡ የሚሄድ ወጥ ነው መምራት ያለበት በሚል አዲስ መተካካት ሀሳብ ነው።
በእለቱ የመወያያ ጽሁፍ ያቀረቡትና በዩኒቨርሲቲው የታሪክና ቅርስ አስተዳደር ትምህርት ክፍል መምህር የሆኑት እንድሪ ሳሊ ሰፊ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፋይዳ ያላቸው የልጅ ኢያሱ አገራዊ ሳቢዎች በተግባር ቢመነዘሩ ኖሮ ምናልባትም ኢትዮጵያ ዛሬ ካለችበት ወደ ተሻለ ስልጣኔ ጎዳና ልታመራ ትችል እንደነበር ይናገራሉ። በተለይም በሃይማኖቶች መካከል ተከባብሮ የመኖር ባህል በአገሪቱ ውስጥ እንዲሰፍን ያደረጉትን ጥረት ያደንቃሉ።
ከሃይማኖት ጋር ተያይዞ ዘውት የመጡት ነገር እጅግ በጣም ሰፊ ነገር ነው። እሳቸው ከመጡ በኋላ ደግሞ ማንኛውም አካል ሙስሊምም ይሁን ክርስቲያን እኩል መብቱ ተጠብቆለት ለሀገሩ እኩል የሆነ ስሜት እንዲሰማው ማድረግ አለብን በሚል ደረጃ የተለያዩ ሙስሊም አካባቢዎችን በመጎብኘት ቤተ ክርስቲያን ሲሰራ እዛም መስጊድ በማሰራት ደረጃ እንደ ብሬክ ስሩ አድርገን መውሰድ እንችላልና ይሄ እጅግ በጣም ጥሩ እንቅስቃሴያቸው ነው ብለን እንደ ሞዴል መውሰድ እንችላለን።
ሰውየው ለብሔራዊ አንድነት እውን መሆን የወሰዷቸው እርምጃዎችም የዋዛ አልነበሩ።
በተለያዩ ሀገሪቱ ክፍል እየተዘዋወሩ የሀገር ድንበርን በማስጠበቅም ረገድ ይፍን እንዳውም ሲሉ የነበረው ነገር እኮ ምንድን ነው? የአባቴ ፈረስ ቀይ ባህር እስካልጠጣ ድረስ ዘውድ አልጭንም። ቀይ ባህር ራሱ ቆንስላ ጽፈት ቤታቸውንም ራሱ የከፈቱበት ከዚህ ጋር ተያይዘው ነው እና እጅግ በጣም ሰፊ ሀገራዊ ፖለቲካዊ ፋይዳ ያላቸውን ስራዎች ሰርተዋል።
ደሴ ተወልደው አዲስ አበባ አድገው አንኮበር ላይ በልዩ እውቀት የተኮተኮቱት አባቴ ኢያሱ ነጋድራስ ኃይለ ጊዮርጊስን በኢትዮጵያ ታሪክ ጠቅላይ ሚኒስትር በማድረግ አዲስ የስልጣን እርከን ማስተዋወቃቸው በውይይቱ ላይ ተጠቅሷል። በአዲስ አበባ አካባቢ ተወስኖ የነበረው የባንክ አገልግሎት በደሴ፣ ጎሬ፣ ደምቢዶሎ እና ሌሎች አካባቢዎች እንዲስፋፋ ማድረጋቸውም ተዘክሮላቸዋል። ሁለገቡ ወጣት መሪ ባህር ዛፍ የከርሰ ምድርን ውሃ በመምጠጥ በአፈር ለምነት ላይ የሚያሳድረውን ተጽዕኖ ለመገንዘብ አልተቸገሩም። እናም ባህር ዛፍ በአገር በቀል ዛፎች እንዲተካ ብዙ ተግተዋል። የፕሮግራሙ አስተባባሪና በዩኒቨርሲቲው የልጅ ኢያሱ የሰላም ዴሞክራሲና የልማት ምርምር ኢንስቲትዩት አስተባባሪ ሞልጌታ ተስፋዬ ደግሞ ሽንፈትን ለሀገር ክብር ሲሉ የተቀበሉ ሲሉ ይገልጿቸዋል።
የወሎ ጦር ወይም የንጉስ ሚካኤል ጦር እንደተሸነፈ ሰገሌ ላይ የውጭ ኃይሎች የጦር መሳሪያ እንስጣቹ ይያሏቸው ነበር ልጅ ያሱ መንገር ላይ ያሉ ነው ንጉስ ሚካኤል ተሸነፉት በዛን ጊዜ በጀርመኖቹ ካምፕና በእንግሊዞቹ ካምፕ መካከል ፉክክር ስለነበረ ያንን ፉክክር ለማሸነፍ ለፈረንሳይ ለጣሊያን ለእንግሊዞች ለኢትዮጵያን ግዛቶች ለመከፋፈል በሚኖረው ፉክክር ውስጥ ጀርመኖቹና ኦቶማን ተርክሾቹ ዘመናዊ የጦር መሳሪያ እንርዳቹና አሸንፏቸው ብለዋቸው ነበር ብዙዎቹ አማካሪዎቻቸውና ጄኔራሎቻቸው ዳታውን ንቀበልና ጦርነቱን እናሸንፍ ብለዋቸው ነበር እኔ የተዋጋሁት ለሀገሬ ክብር እንጂ ሀገሬን ለባዕድ አሳልፎ ለመስጠት አይደለም ብለው ሽንፈታቸውንም የግል ክብራቸውንም ይጓቸውንም ለሀገራቸው ክብር ሲሉ የዋጡ ሰው ናቸው
ለዚህም ነው ወሎ ዩኒቨርሲቲ ብዙ ሰርተው ብዙ ያልተባለላቸው የኢትዮጵያን ብሔራዊ ኩራት ከዘመናዊ ሳቢ ጋር ለማቆራኘት የተጉትን ሰው የልደት በዓል ለመዘከር የተነሳሳሁት ይላል
አሁን ለምናወራው ሀገራችን ዘመናዊት ሀገር ፖለቲካዊ መስረት ሂደት ውስጥ ትምርት የሚሰጥ ጉዳይ ስለሆነ መዘከሩ አስፈላጊ ነው እንደውም ከመዘከር አልፎ የልጅያሱ ታሪክ ተለያዩ ዘርፎች ቋሚ መተሳቢያዎች እንዲኖሩት የመነሻ ሐሳቢ መነጫል ከሚልም አንጻር ነው
ያቤቶ ያሶ ህይወትና ተመክሮ ኢትዮጵያዊ ክብር ከግለሰባዊ ክብር ምን ያህል እንደሚልቅ አስተምሮኛል በልዩነት ውስጥ የሚፈጠር አንድነት ዘላለማዊ ጥንካሬን ለመገንባት መሰረት እንደሆነም አስገንዝቦኛል ይላል የውይይቱ ተሳታፊና የሶስተኛ አመት የኢኮኖሚክስ ተማሪው ጋሻው አቡዬ
በኢትዮጵያ ውስጥ ካሉ ብዙ የታሪክ አባቶች ውስጥ ማለት ነው ብዙ ነገር መማር እንደምንችል እንዲሁም ወጣቱ እንደነዚህ አይነት አባቶች የሀገር ፍቅር ስሜት እንዲኖረው አገርን ከሀገር መለያየት ሳይሆን ልክ አገር ኢትዮጵያ ኢትዮጵያናት እንድትሰይ ራሽናል የሆነ ትውልድ እንዲፈጠር ኦሮሚያ ክልል ቢሄድ እንደ ኦሮሚያ ክልል ትግራይ ክልል ቢሄድ ትግራይ ክልል ሁሉም ሰው ኢትዮጵያዊ ዜጋ ነው የሚለውን ነገር ስሜት መስማት እንዳለበት የትውልድ መማር ያለበት ይሄ ነው የሚያስ
ያባጤና ያሱ ያለ ጊዜው በቅሎ ያለ ጊዜ መጥፋት ያሳዘናቸው ደማሙ ዘመኛ ጠቢቡ ባለቀኔ ነጋድራስ ተሰማሸቴ ጥንት ያልሆነ ጉልበት በልቼ ጠጥቼ አሁንማ ከየት ጤናዬን አጥቼ ሲሉ ነበር ይተቀኙላቸው ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ
ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያ ህዝብ አርበኞች ግንባር መስራች ኮሎኔል ታደሰ ሙሉነ ቀብር ስነ ስርዓት ዛሬ በትውልድ ቦታቸው መራሄ ከተማ መፈጸሙን ዘጋቢያችን አስቴር ምስጋናው ከስፍራው በተከታዩ ዘገባ አድርሳናለች።
የሶማሊያ መንግስት ግዛቱን ለማስፋፋት ኢትዮጵያን በወረረበት በ1969 ዓ.ም ምረት በሙያቸው የሚጠበቅባቸውን ወታደራዊ ግዳጅ በመወጣት ሀገራቸው ከወራሪ ኃይል ያስጣሉ ጀግና ናቸው ይላሉ የቅርብ ጓደኞቻቸው ኮሎኔል ታደሰ ሙሉነህ።
የወረራ ጊዜ ከፍተኛ የጦር ሜዳ ዘብዱን የፈጸመና የኢትዮጵያ አንደኛ ደረጃ የላቀ የጦር ሜዳ ተሸላሚ የነበረ
ኮሎኔል ታደሰ ሙሉነህ በኢትዮጵያ አየር ኃይል በዋናነት በሚግ 23 አውሮፕላን ዋና አብራሪና አስተማሪ ሆነው ከማገልገላቸው በተጨማሪ በአየር ኃይል ውስጥ የእቅድና ፕሮግራም እንዲሁም የጥናትና ምርምር ኃላፊ በመሆን በደርግ ዘመነ መንግስት ያገለገሉ ናቸው። የኢሃዲግ መንግስት ስልጣኑን ሲቆጣጠር ከደርግ ሰራዊት ጋር የመበተን እድል ገጥሟቸዋል። ከዚያም ኮሎኔል ታደሰ ወደ ኤርትራ በመሄድ የጦር ጀት አብራሪ ስልጠና መስጠት ጀመሩ። ምንም እንኳን ምክንያቱን መግለጽ ባይፈልጉም ከኤርትራ መንግስት ጋር በተፈጠረ ለመግባባት ለዘጠኝ አመታት ያህል በእስር ላይ እንደቆዩ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረው ነበር። የመለቀቅ እድሉንም ያገኙት የኤርትራና የኢትዮጵያ መንግስታት በቅርቡ በፈጠሩት እርቀ ሰላም ነው።
ባንዳንድ ምክንያቶች ወደ እስር ቤት ተላኩ። በእስር ቤት አንድ 9 አመት የሚሆን አሳለፍኩ። ከዛ ወደዚህ መጣሁ።
ኮሎኔል ታደሰ ሙሉነ ኤርትራ በነበሩበት ጊዜ የኢትዮጵያ ህዝብ አርበኞች ግንባርን በመመስረት ለኢትዮጵያ ህዝብ ነጻነት የታገሉና ያታገሉ ጀግና ነበሩ ይሏቸዋል የአርበኝነት ጓዶቻቸው።
መንግስቱ ወልደስላሴ ይባላለሁ። የኢትዮጵያ ህዝብ አርበኞች ግንባር የፖለቲካ ጉዳዮች ኃላፊ ነኝ። የአርበኛ ኮሎኔል ታደሰ ኢትዮጵያ ህዝብ አርበኞች ግንባር እንዲፈጠር ከፍተኛውን አስተዋጽኦ ያደረጉት አርበኞች ቅድሚያውን የሚይዝና እኛም ወደዚህ ትግል እንድንገባ ያደረገ ምሳሌ ሆነን እውነተኛ የቁርጥ ቀን የኢትዮጵያ ልጅ ነው። ድርጅቱ ሲመሰረት በሊቀመንበርነት የመራ ድርጅቱ ጠንክሮ እንዲወጣና ከፍተኛ ስራዎች ሊሰራን የቻለ ጥሩ ስብዕና ያለ ወንድማችን ነበር።
ኮሎኔል ታደሰ ሙሉነህ ከአባታቸው ከአቶ ሙሉነህ ፈንቴ ከእናታቸው ከወይዘሮ አዛለሽ ጥሩነህ መስከረም 10 ቀን 1944 ዓ.ም በአማራ ክልል በምዕራብ ጎጃም ዞን መራዊ ከተማ ተወለዱ። የአንደኛና ሁለተኛ ደረጃ ትምህርታቸውን በባህር ዳር ከተማ በአጼ ሰርጸ ድንግል ትምህርት ቤት ተከታትለዋል። ኮሎኔል ታደሰ ሙሉነህ ባለትዳርና የስድስት ልጆች አባት ሲሆኑ ባጋጠማቸው ህመም በህክምና ህንድ ሀገር ሲረዱ ቆይተው በተወለዱ በ67 ዓመታቸው ጥር 25 ቀን 2011 ዓ.ም ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም ጥር 29 ቀን ቁጥሩ እጅግ በርካታ የሆነ ህዝብ በተገኘበት በትውልድ ስፍራቸው መራዊ ከተማ በማህደረ ሰባት ቅድስተ ማርያም ቤተክርስቲያን በጀግና የአቀባበር ስርዓት ተፈጽሟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችን በቴክኒክ ያቀናበረልን ሞክቤል ያብሮ ነው። የስርጭት መሐንዲሱ አልፈሪዶ አልሳንቶስ አብሮን ነበር። መልካም ምሽት። ደህና ደሩ። Kun radio sagale Amerikati.